voice of America.
ለጥያቄው መልስ የፈጠራ ወሬ ወይም በእንግሊዘኛው fake news በመባል በሚታወቀውና አንባቢን ወይም አድማጭን ለማጣለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳች የሐሰት ዜና ላይ ያተኩራል። የአድማጮችን ጥያቄዎች ተቀብለው መልስ የሚሰጡን እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነው።
አቶ ዳኛቸው ተሾመ በቅድሚያ ፌክ ኒውስ ወይም የፈጠራ ወሬና ተጓዳኝ ጉዳዮች ላይ የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ አመሰግናለሁ። በአድማጮቼ ስም ሰሞኑን በግል የሚሰሩ የአይቲ ባለሙያ ያልነስና አስተዋውቆት ነበር። እስቲ እርሶ ራስዎን ከአድማጮች አስተዋውቁልን በቅድሚያ።
እሺ፣ በመጀመሪያ ወይዘሮ ተስፋ ስለዚህ እድል በጣም አመሰግናለሁኝ። እኔ ዳኛቸው ተሾመ እባላለሁ። በሎስ አንጀለስ ካሊፎርኒያ ነው የምኖረው። በትምህርት የላለፉት 30 አመታት ኮምፒውተር ሳይንስ ፊልድ ውስጥ ነው የሰራሁት። ዴታቤዝ ዲዛይን እና አርክቴክቸር ውስጥ ነው የሰራሁት እና ከዛም እንግዲህ ከድረ ምረቃ በኋላ ቮይስ ሪኮግኒሽን በሚል ፊልድ ውስጥ ነው ማስተርስ ዲሲሽን የሰራሁት እና ቴክኖሎጂ ላይ በጣም የነቃ ተሳትፎ አደረጋለሁ ማለት እችላለሁ። ከዛ በተረፈ ግን ራሴን ማቅረብ ፈልገው እንደ ኢትዮጵያዊ ለመብት ለማንኛውም ሰዋዊ መብት እንደሚታገል አንድ ግለሰብ አድርጌ ነው ራሴን ህይወቴን ዴዲኬት አድርጌያለሁ ብዬ ማስበው።
እሺ፣ አቶ ዳኛቸው አመሰግናለሁ። እንግዲህ ወደ አድማጮቻችን ጥያቄ እንሄዳለን። በርካታ አድማጮች ናቸው ጥያቄዎቻቸውን የላኩልን። እነዚህን ይመልሱልንና እርሶ እንደነገሩን እነተን ፍለጋ ወይንም ለአሉባልታ እልባት ለመስጠት ለወሰዱት አንድ እርምጃና ውጤቱን ወያያለን። በመጨረሻም ቀላል ቢመስልም ከኢንተርኔት ቴክኖሎጂ ጋር እንግዲህ የከበደ ስለመጣው የኡነት መጥፋት ከፈጠራ ወሬ ኡነት እንዴት ይለያል የሚለውን ለአድማጮች ይገልጹልንና እናጠቃልላለን። ጥያቄን ማስቀደመው አቶ ሳተና አሊ ከአዲስ አበባ በላኩልን ነው። የመንደርደሪያ ጥያቄ ነው ያቀረቡት። ፌክ ኒውስ ወይንም የፈጠራ ወሬ የሚለው ምንድን ነው? እንዴት ተጀመረ የሚለውን ስለዚህ ጉዳይ መንደርደሪያን ይሆነናል ብዬ ነው።
በመጀመሪያ ፌክ ኒውስን እንግዲህ ያው ከዲክሽነሪ ትንተናው ዴፊኒሽን ብንሄድ የኮሊንስ ዲክሽነሪ ምን ብሎ ይገልጸዋል? በመደበኛ ዜና ሽፋን ሆኖ ሆን ተብሎ የሚሰራጭ እጅግ የተጋነነ የፈጠራ ታሪኮችንና የሐሰት ወሬዎችን ያዘለ መረጃ ነው ይላል። እና የሐሰት ዜና ስርጭት ደግሞ ሂደቱ በሁለት ከፍለን ልናየው እንችላለን። አንደኛ ታማኝነት ያላቸውን የዜና ምንጮችን ማጣጣል፣ ከዛ በኋላ አማራጭ እውነትን ይዞ መቅረብ ኦልተርኔቲቭ ትሩዝ እንደሚባለው። እና ይሄንን በመጀመሪያ በደንብ አድርጎ ለመግለጽ የሚችለው በ2017 በፈረንጆች ጃንዋሪ ላይ ፕሬዚዳንት ትራምፕ ሲመረጡ እዚህ ሀገር አሜሪካን ሀገር ሲመረጡ መጀመሪያ አንድ ፕሬስ ኮንፈረንስ ላይ ምን አደረጉ? የሲኤንኤን እና የኒውዮርክ ታይምስን ጋዜጠኞች እናንተ የውሸት የሐሰተኛ ጋዜጠኞች ናችሁ ፌክ ኒውስ ብለው ጣታቸውን እየጠነቆሉ አጣጣሏቸው። እሳት ያገኙትን ታማኝነት ተጠቅመው ያንን ካጣጣሉ በኋላ ራሳቸውን እንደ አማራጭ እውነት የሚያቀርቡ ሆኖ ራሳቸውን አቀረቡ ማለት ነው፣ ኦልተርኔቲቭ ትሩዝ የሚባለውን። ከዛ በኋላ እሳቸው የሚሉት ይሰማል፣ ሌሎቹ እነኚህ ለዘመናት ለመቶ ዓመት አንዳንዶቹ የታወቁ ታማኝነት ያላቸውን የሚዲያ ተቋማትን አጣጣሉ። እና ፌክ ኒውስ እንደዚህ ነው የሚወለደው የሚጀመረው። ፌክ ኒውስ የሐሰት ወሬ በአራት ይገለጣል። አንደኛ የፈጠራ ወሬ ፈረንጆች ሆክስ የሚሉት እንዲሁ ለማሳቅ ለማስደንገጥ ክሊክ አድርገው ጠቁመው ወደ እነሱ
በኢንተርኔት ላይ ማለት ሆነው
አዎ እንደዛ እንዲሄዱ ለማድረግ ለንግድ የሚሰራ ነገር ሊሆን ይችላል።
ገንዘብ ለመስራት ገንዘብ
አዎ እንደዛ ሊሆን ይችላል። እዚህ አሁን በዩቲዩብ እና በፌስቡክ ምናምን ላይ ክሊክ ሲደረግ እና ብዙ ሰው ወደዛ ሲጎርስ ገንዘብ ያገኛሉ። ለዛ የሚሰራ ነገር አለ።
ያልሆነው ሆነ ወይንም ደግሞ ትንሽ ወሬ ተይዞ የሰዎችን ስሜት በሚስብ መልኩ እየተጋነነ ይነገራል ማለት ነው።
እየተጋነነ ይነገራል። ብዙ ሰዎች ወደዛ ሲጎርፉ የዛ ድረገጽ ባለቤት ብዙ ገንዘብ ያገኛል ማለት ነው በአድቨርታይዝመንት። ሁለተኛው ፕሮፓጋንዳ ነው እና ማደናገሪያ ፕሮፓጋንዳ። ፕሮፓጋንዳ በብዛት አክቲቪስቶች የሚጠቀሙበታል፣ መንግስት ይጠቀምበታል፣ ሌሎችም ተቋማት ይጠቀሙበታል የነሱን ሐሳብ አግኒኖን ለማቅረብና ሰዎችን ወደ እነሱ ለመሳብ የሚጠቀሙበት ፕሮፓጋንዳ ቴክኒክ አለ። ስለ ፖለቲካ ሊሆን ይችላል፣ ወይንም ደግሞ ለምሳሌ የእንሰሶችን መብት ለማስከበር የተነሱ ክፍሎች ሊሆኑ ይችላሉ፣ ውቅያኖሱ እንዳይበከል ለማድረግ የተነሱ ሊሆኑ ይችላሉ፣ ወይ እነሱንም ለመቃወም የሚፈልጉ ይሆናሉ። አሁን ለምሳሌ ግሎባል ዋርሚንግ የሚባል አለ፣ እሱን ይቃወማሉ፣ የማይቃወሙአሉ። ሁሉም የራሱን ፕሮፓጋንዳ ሊጠቀም ይችላል። አንዳንዱ እውነትን ያዘለ ነው፣ አንዳንዱ ደግሞ የሐሰት መረጃ ላይ የተመሰረተ ፌክ ኒውስ ነው። ሶስተኛው ክፍል ደግሞ ዘለፋ ይባላል። ዘለፋ ወይንም ደግሞ ትሮሊንግ ይሉታል በእንግሊዝኛ። ትሮል የሚባለው ግለሰብ ትሮል ይባላል። እሱ በማህበራዊ ሚዲያ ላይ እየተሽከረከረ ግጭትን የሚዘራ ለምሳሌ በኢንተርኔት ላይ፣ በፌስቡክ ላይ፣ በትዊተር ላይ ፖስት እያደረገ ጽሁፎችን እና መረጃዎችን የሐሰት መረጃዎችን እየጣለ ሰዎችን የሚያጋጭ ኢንፍላማቶሪ ግጭትን የሚፈጥሩ ነገሮችን የሚረጭ ሰዎችን የሚያረክስ እየተከታተለ የሆነ ነገር የሚዘራ ትሮል ይባላል። ዘለፋ የሚያመጣ አራተኛው ደግሞ እንደ ሽሙጥ ያለ በእንግሊዝኛ ሳታየር የሚባለው እና ሰዎችንም ሆነ ተቋማትን በተለየ አይነት በተደበቀ ግልጽ ባልሆነ መንገድ ሆኖ ግን የማሽሟጠጥ፣ የመስደብ፣ የመዝለፍ ነገሮች አሉና እሱኛው ሳታየር ይባላል። እና በእነኚህ ነው የሚገለጡት። ይሄ የአሪዞና ዩኒቨርሲቲ የህግ ክፍል ሲተነትን አይደንቲፋይንግ ኤንድ ካውንቲንግ ፌክ ኒውስ በሚል ላይ ያቀረበው ዝርዝር ነው ስለ ፌክ ኒውስ።
መልካም አቶ ዳኛቸው። እንግዲህ አቶ ሳተናው አሊ፣ ሌሎቹም አድማጮቻችን ጉዳዩ ሀገርን የሚመለከት በመሆኑ አገር ውስጥ ስላለው የፈጠራ ወሬ ከጎሳ ጋር ተያይዞ ከማንነት ጋር ተያይዞ ስለሚነሱ ስም ማጥፋቶች በዚህም በዚያም ወገን ማለት ነው እንድንመለከት ነው የጠየቁን። እስቲ ወደ ኋላ እዛ ላይ እንመለሳለን ማርከሻው ላይ ስንደርስ። አሁን አቶ ሸዋን ግዛው ከአዲስ አበባ መስመር ላይ ያሉ በስልክ ነው ያገኘናቸው። አቶ ሸዋን ግዛው ይሰሙኛል? ጤና ይስጥልኝ አቶ ሸዋን ግዛው።
እግዚአብሔር ይመስገን፣ ጤና ይስጥልኝ። ደህና ነኝ።
እሺ፣ ከየት ነው የሚደውሉት?
እኔ ከኢትዮጵያ አዲስ አበባ።
እሺ፣ እግዚአብሔር ይስጥልኝ። ይጠይቁ አቶ ዳኛቸው መስመር ላይ ናቸው፣ ይሰሙዎታል።
እሺ፣ መልካም። እንግዲህ አቶ ዳኛቸው አመሰግናለሁ። በቅድሚያ ምስጋናዬን በማቅረብ ለዚህ ስለተባበራችሁ፣ አጠቃላይ አሁን በዚህ በ27 ዓመቱ ኢህአዴግ አገዛዝ ዘመን ኢትዮጵያ አብዛኛው የስድብ ፖለቲካ ላይ ፌክ ኒውስ ላይ ያልሆነውን ሆነ ብሎ በፈጠራ ወሬዎች ላይ ተመርኩዞ ህዝብን ለማሸበር ስራዎች ተጀምረው አሁን ስኬታቸው አገር ወደ ማፋት ደረጃ ላይ የደረሰበት ሁኔታ እየተስተዋለ ነው። ይበልጡ አሁን ስንመለከተው በአገሪቱ ውስጥ ሚዲያዎች ላይ ያሉ መስተዳደሮች በአንድ አሳብ የመጡ ሳይሆኑ በአንድ ጊዜ የመጡ ሳይሆኑ ለብዙ ጊዜ የልዩነት ስብከት ተሰብኮባቸው ኢትዮጵያ ውስጥ እኔ አሁን ትንሽ ከዛ በፊትም ያሉትን ደርግንም አይቼዋለሁ። የተለያዩ ከዛ ደርግን ከደርግ ጀምሮ ያሉትን ነገሮች አይቻቸዋለሁ እና አሁን ስንመለከተው የዘር ልዩነታችን ይበልጥ በሚዲያ ላይ ሾክ እየተደረገ ሰዎችን ላላስፈላጊ እርምጃ እንዲወስዱ እየገፋፉ የተለያዩ ሰዎች በፌክ ኒውስ የራሳቸውን አካውንት በመዘርጋት አገሪቱ ውስጥ ከፍተኛ ኪሳራ እንዲደርስ ከሚያደርጉት ከጦር ከፈታው ወሬ የፈታው እንደሚባለው በወሬ አገሪቱን ለማውደም የተዘጋጁ ሰዎች አሉ እና በዚህ ረገድ መንግስት በኢትዮጵያ ውስጥ ፌክ ኒውስ የሚሰሩ ሰዎች ላይ ምን ማድረግ አለበት? ህዝቡ በራሱ ደግሞ የሚያፈርሰው አስተዋጽኦ፣ ለመንግስት የሚያደርገው አስተዋጽኦ ምን መሆን አለበት ይላሉ በሚለው ነው ልጠይቅ የፈለኩት። ሰዎችስ ደግሞ ወደ ራሳቸው ህልና ተመልሰው ከራሳቸው ጋር ታርቀው በኢትዮጵያዊ አንድነት ላይ ሆነው ኢትዮጵያ ወደ አንድ መስመር ሄዳ ሰዎች በፍቅርና በሰላም እንዲኖሩ ምን ማድረግ አለባቸው? በእነዚህ በሶስቱ መስኮች ምክር ቢያቀርቡ። ቮይስ ኦፍ አሜሪካ አመሰግናለሁ። እነዚህን ጥያቄዎች ነው የማቀርበው።
እሺ፣ አቶ ሸዋንግዛው ቦጋለ በጣም አርጌ አመሰግናለሁ። ለአቶ ዳኛቸው ተሾመን ለቃለን መልሱን እንዲሰጡልን።
እሺ፣ በጣም አመሰግናለሁ። ወይዘሮ ሲዛ ይፈቀድልኝ ትንሽ ወደኋላ ልሂድና ፌክ ኒውስ የሚስፋፋው እንዴት ነው? ለምን ነው የሚስፋፋው የሚለው ስንገልጽ ለእነኚህ ሁሉ መልስ ማቀፊያ ይሆናል።
እሺ፣
ፌክ ኒውስ የሚስፋፋባቸው ሁለት ተቀዳሚ ነገሮች አሉ። አንደኛው ሁሉም ከኛ ከግለሰቡ ማለት ነው፣ ከግለሰቦች ጥንቃቄ፣ ከግለሰቦች ያሰራር ስልት አኳያ የሚመጣ ነው። አንደኛው በእንግሊዝኛ ፊልተር በብል የሚባል ጽንሰ ሐሳብ አለ፣ ፊኖሚና አለ። ፊልተር በብል የሚባለው ምንድን ነው? ሁላችንም ለምሳሌ አሁን በድረገጾች ላይ ማህበራዊ ሚዲያ እንደ ፌስቡክ ወይንም እንደ ትዊተር፣ ዩቲዩብ ላይ ምናምን ስንሄድ የምንከበው በምናምናቸው በሚመስሉን ሰዎች ነው ራሳችንን የምንከበው። እና እኔ ለምሳሌ ኢንተርኔት ላይ ስወጣ የማነባቸው መጽሐፎች፣ የምገዛቸው መጽሐፎች፣ የሚሄድባቸው ዌብሳይቶች፣ የማናገራቸው ወዳጆቼ ምን እንደሆኑ ይሄ ኢንተርኔት ላይ ያሉ የሰውን ንቅናቄ የሚጽፉ ዶክመንት የሚያረጉ የሰውን የዲጂታል ማንነት የሚጽፉ ክፍሎች አሉ እና እነኛ ያጠኑናል።
እንደው ለማብራራት ያህል እነዚህ ራሱ ኢንተርኔቱ የኛን አዝማሚያ ፍላጎት ወይንም ደግሞ የምንወያያቸውን ሐሳባችንን የምንጋራቸውን ወይንም የምንወዳቸውን ነገሮች ሬጅስተር ያደርጋል ማለት ነው አይደል?
ልክ ነው። እነዚህ ዋና ዋና የኢንተርኔት መረጃ ፍለጋ ማሽኖች ሰርች ኢንጂንስ ናቸው። አዎ። እና እነኚህ ሰርች ኢንጂኖች የፍለጋ ካሜራዎችን አልጎሪዝም ይባላል። በምን አይነት የሰውን ማንነት የሰውን ምንነት በሚያረጋው ንቅናቄ ማወቅ እንችላለን ብለው ለምሳሌ ባንክ ሄዶ ኢንተርኔት ላይ ካለው አካውንት ሄዶ አንድ ነገር ሲገዛ ጀምሮ አንድ ዌብሳይት ላይ ሄዶ እዚህ ጋር ሲጠቁም ክሊክ ሲያረግ ምን ያህል ደቂቃ ቆየ እዚህ ላይ፣ ምን ያህል ሰከንድ ቆየ እዚህ ላይ፣ ከዚህ በኋላ የት ሄደ፣ ከዚህ ምን አረገ የሚለውን በጠቅላላ ያጠኑንና እያንዳንዱን ግለሰብ ያቁታል ማለት በሚችልበት ሁኔታ ነገ ጠዋት ተነስቶ ምን ያረጋል የሚለውን እስከ መተንበይ ድረስ ይደርሳሉ። እና በዚህ የተነሳ ለእያንዳንዳችን ይሄ ፊልተር በብል የሚባል በአማርኛ ለመተርጎም ሞክሬ የጠራ ክበብ ስልቻ እዛ ስልቻ ውስጥ ይከቱናል፣ ፊልተር በብል ውስጥ ይከቱናል። እና ይከቱንና እኔ አሁን ነገ ተነስቼ ኢስታንቡል ምንድን ነው ብዬ ስለ ኢስታንቡል የመረጃ ሰርች ኢንጂን ብጠይቅ ለእኔ ስለ ኢስታንቡል የሚሰጠኝ ገለጻና አንድ ደግሞ የስነ አእምሮ ፕሮፌሰር ጃፓን ውስጥ ያለ ቢጠይቅ ስለ ኢስታንቡል የሚሰጠው ገለጻ ልዩ ልክ ሁለት ኢስታንቡል እንዳሉ አድርጎ ነው። ምክንያቱም ለዛ ለስነ አእምሮ ፕሮፌሰር ማወቅ የሚፈልገውን ነገሮች ሁሉ እስከዛ ድረስ ስለሱ ያጠኑትን ይጠቀሙና ይሄንን ነው ማየት የሚፈልገው ብለው ስለ ኢስታንቡል እሱ ማየት የሚፈልገውን ያሳዩታል። እኔ ደግሞ እስከዛሬ ሳረግ የነበረውን ያዩና ለኔ ደግሞ ያሳዩኛል ኢስታንቡል ይሄ ነው ብለው። ሁለታችን እንዳጋጣሚ ተገናኝተን እስኪ ስለ ኢስታንቡል እንነጋገር ብንባባል ያ ፕሮፌሰር የሚለውና እኔ የምለው ስለ ኢስታንቡል ሁለት ልዩ አገር ውስጥ ያሉ ከተሞች እንደሆኑ ነው የምናየው። እና ይሄንን ጥናት ያደረገው ኤሪ ፓሪሸር የሚባል አንድ ተመራማሪ ነው። እና ይሄንን ካየ በኋላ ፊልተር በብል የሚባል አደገኛ የሆነ ክስተት አለ፣ በሱ ካልተጠነቀቅን የምናውቀውን እንኳን እውነተኛ መሆኑን እንኳን የማናውቅበት ደረጃ ላይ ደርሰናል የሚል ድምዳሜ ላይ ደረሰ። እንግዲህ አንደኛው እሱ ነው። ሁለተኛው ደግሞ ኤኮ ቻምበር ይባላል። ይሄ ኤኮ ቻምበር ወይንም የገደል ማሚቱ ክበብ የሚባለው ነው። እና ኤኮ ቻምበር ምንድን ነው? በዚህ በሶሻል ሚዲያ ውስጥ ላይ ስንነቃነቅ ስንሰራ ራሳችንን የምንከበው እኛን በሚመስሉን ከኛ ጋር በሚስማሙ በሃይማኖትም ሆነ ማህበራዊ የሚስማሙንን ሰዎች በትምህርት ደረጃም ቢሆን ከኛ አካባቢ የሆኑ ሰዎች ጋር ነው ራሳችንን የምንከበው። የማይመስሉንና ከኛ ጋር የማይስማማ ሀሳብ ያላቸው ሰዎች ፍሬንድ እንኳን ሲያረጉን ወዳጅ ሲያረጉን በዚህ በኢንተርኔት ላይ በፌስቡክ ላይ ለምሳሌ
ካልተስማማናቸው አንፍሬንድ እናረጋቸዋለን፣ ከጓደኝነት እንሰርዛቸዋለን። ስለዚህ ራሳችንን በሚመስሉን ሰዎች ብቻ እንቀብና ይሄንን የገደል ማሚቱ ክበብ ራሳችን ላይ እናረጋግና እኛ ምን ነው ነው ተመልሶ የሚያስተጋባው ራሳችንን እንደመስማት ማለት ነው። እና በዛ የተነሳ ሌሎችን ሐሳቦችን ማስተናገድ አንችልም፣ ምክንያቱም ሌሎች ከኛ የተለዩ ሐሳቦች ቢሰጡ ሰዎችን ገፍተናቸዋል። እና ይሄ ኤኮ ቻምበር የፈጠረው ሁኔታ ስንጮህም ስንናገርም ለዚህ ይገደናል ብለን እንትን ስንልም ሌላውን አስተሳሰብ የማናይበት ደረጃ ደርሰናል። እና እነኚህ ሁለት ክስተቶች ፊኖሚናስ ፊልተር በብል የሚባለው እና ኤኮ ቻምበር የሚባለው አንድ ላይ ሆነው የሚፈጥሩት ሁኔታ ምንድን ነው? አንድ ፌክ ኒውስ የውሸት ዜና ሲመጣ የመጣው እኛ ከምናውቀው ከኛ ወዳጅ ከሆነ ሰው ፍሬንድ ካረግነው ስለሆነ ብዙ አይነት ትንተና ሳናካሂድ ምርመራ ሳናካሂድ እኛም ተቀብለን እንለቀዋለን ማለት ነው። እኛ ስንለቀው ሌላውም ይለቀዋል፣ መጦዝ ይጀምራል። እና ያ የገደል ማሚቱ እያጫጫዋ ከፍተኛ ጩኸት ይፈጥርና በአንድ ጊዜ ያ ሐሳብ ለመቶ ሺህ ለሚሊዮን ለሁለት ሚሊዮን ሰዎች እየደረሰ በፖለቲካ አኳያ ለምሳሌ ኒውዮርክ ታይምስ በፌስቡክ ላይ የተካሄደ የህዝብ ጭፍጨፋ ብሎ የሰየመው አለ። ምን ይሉታል? 1 ሚሊዮን ሮሂንጋ የዘርና የሃይማኖት ማይኖሪቲዎች እንዲሰደዱ ቤታቸው እንዲቃጠል እንዲጠፉ የተደረገው ፌስቡክ ላይ በተደረገ የጦዘ የሐሰት መረጃ ነው። እና ኒውዮርክ ታይምስ ያን ጊዜ a genocide incited on Facebook law አውጥቷል። እና ፌስቡክ ምን ያህል ዳሜጅ እንዳለው በሌላውም ደግሞ ፌስቡክ ብቻ አይደለም በሬዲዮም የጦዘ ወደ 800 ከ800 እስከ 1 ሚሊዮን ህዝብ ያለቀበት ሩዋንዳ ውስጥ የተፈጠረውን ታቆታላችሁላችሁ።
ግን ከአቶ ሸዋንገዛው ቦጋለ ጥያቄ ጋር ለማገናዘብ እሳቸው እንዳሉት አገር ውስጥ እንደውም አገር ሊያፈርስ እየደረሰ ነውና ይሄ ተዛብ የወሬ ስርጭት መንግስት ምን ማድረግ ይችላል ህዝብስ ምን ማድረግ ይችላል ብለዋልና እሷን ነካነካ ያርጉልንና ወደ ሌላ ጥያቄ እንሂድ።
እሺ። አዎ፣ አቶ ሸዋንገዛው በጣም ልቤ ውስጥ ያለ ሐሳብ ነው ያነሱት። ይሄንን ላለፉት 27 አመታት የተፈጠረ ህዝብን ከህዝብ ጋር ለማቃረን ለማጋጨት የተደረገ ሸፍጥ አለ፣ ፌክ ኒውስ አለ። እና ያ ኢትዮጵያኖችን ከፋፍሎ ለመግዛት አመችቶታል። እና ይሄ ቀጥታ የሂትለር የፕሮፓጋንዳ የመገናኛ ሚኒስተር የነበረው ጆሴፍ ጎብልስ የሚባለው ምን አለ? ይሄን ኮት አደረገዋለሁ፣ በጣም ጠቃሚ ከዚህ ጋር የሚሄድ ስለሆነ ምን አለ? አንድ ትልቅ ውሸት ፈጥረህ ብታወራና ይህንን ውሸት ብትደጋግመው ህብረተሰቡ ያብነሃል። ይህ ውሸት ተቀባይነት እንዲኖረው ግን መንግስት የግለሰቡን ህብረተሰቡን ውሸት ከሚያስከትላቸው መዘዞች መጋረድና እውነቱን ሊያወጡበት የሚችሉ ኃይሎችንና ግለሰቦችን መጠበቅ አለበት ይላል። እና እንግሊዝኛ የተረጎም ስለሆነ ምን ይላል? It just becomes virtually important for the state to use all of its power to repress dissent. ያለውን ኃይል ሁሉ ተጠቅሞ ተቃዋሚዎችን ይህንን ውሸት የሚያጋልጡትን ማፈን አለበት። ምክንያቱም ይላል for the truth is the mortal enemy of the lie. እውነት የውሸት ገዳይ ጠላት ስለሆነ እውነቱን አፍን። the truth is the greatest enemy of the state ይላል። ይሄ የጆሴፍ ጎብልስ የሂትለር ፕሮፓጋንዳ ሚኒስተር የነበረው ነው። እና ይሄንን የጠቀስኩበት ምክንያት ምንድነው? ልክ እሱ ይሄንን እንዳለው ለ27 አመታት ህዝቦችን ከህዝቦች ጋር ለማጋጨት የብሔር ጭቆና አለ። አጼ ምኒልክ ይሄን ያህል ኦሮሞዎች ተፈጨፉ እንደዚህ ሆነ ብሎ ለመረጃ ብሎ ያወጣቸው እስተ ሐውልት መስቀል ድረስ ያረጋቸው እነኚህ ሁሉ አንድ ላይ ተደማምረው ህዝቡ እንዳይስማማና እንዲጋጭ አርጎታል። እና መንግስት ምን ማድረግ ይችላል ለተባለው መንግስት ማድረግ ያለበትን ሰው እነ አቶ ለማ መገርሳ እነ ዶክተር አብይ እነ አቶ ገዱ ሌሎችም አንድ ላይ ሆነው ይህንን ሐሰት ባጋለጡ ጊዜ የኢትዮጵያ ህዝብ ችግር የብሔር ሳይሆን መደብ ችግር ነው ባሉ ጊዜ ይህንን የውሸት ትርክቶች ባጠፉ ጊዜና ከአምቦ ተነስተው ባህር ዳር በገቡ ጊዜ ይህንን የጆሴፍ ጎብልስ የጠቀሰውን ሐሰት የሚሰብር እውነት
አረጋግጠው ይዘው ሄዱ። ያንንም በማረጋቸው ነው ይሄንን የሐሰት ትርክት በመስበራቸው ነው ይሄ ለውጥ ሊመጣ የቻለው።
እንግዲህ ሁለት ነገር አለ። እርግጥ አሁን ህዝብና ህዝብ መካከል ጭቆና አልነበረም የሚለውን የሚቀበሉ በጣም ብዙ ሰዎች እንዳሉ ሁሉ በማንነታችን ተጨቁነናል የሚሉ አሉ። እና ስለዚህም ደግሞ ባለፉት 27 አመታት ስልጣን ላይ የነበረውን መንግስት እንደ ትልቅ ባለውለታ አርገው የሚያዩ ኢትዮጵያውያንም አሉ። ይሄ እንዳለ ሆኖ መስመራችንን እንዳንስትና እዚሁ ፌክ ኒውስ ወይንም የሐሰት ወሬ ስርጭት ላይ ብናተኩር ህዝብስ ምን ማድረግ ይችላል? በራሱ አሁን ያለውስ መንግስት እንግዲህ አሁን እንዳሉት ባለፈው ከሁለት አመት በፊት የመጣው መንግስት ነው አሁንም ፍራአቱ ላይ ያለውና ምን ሊያረጉ ይችላሉ የሚለውን እስቲ አጠራርገው ይግለጹልን። ህዝብ መካከል ሰላምና ፍቅርን ለመመለስ
እንግዲህ በመጀመሪያ መንግስት በሚዛን ላይ የሚያስቀምጣቸው ሁለት ነገሮች አሉ። የህዝብ የግለሰብ የመናገር መብትና ግለሰብ ደግሞ በሚናገረውና በሚጽፈው ሐሳብ የተነሳ ሊመጣ የሚችሉ ችግሮች ሁለቱን አንድ ላይ በሚዛን ላይ አስቀምጦ ነው መንግስት የሚሰራው። ከፍተኛው ሸክም የሚኖረው ይሄ የሐሰት ወሬን በመከላከል እያንዳንዳችን ላይ ነው። መንግስት እኛ መሃል ሆኖ ማስተካከል የመዳኘት ህግን የማስከበር ግዴታ ነው ያለበት። እኛ ግን እንደ ግለሰቦች አይምሯችንን እየፈተን በየጊዜው የምናረገውን ነገር ጭንቅላታችን ውስጥ የሚገባውን ሐሳብ ልክ ምግብ ልንፈልግ ሬስቶራንት ስንሄድ መርጠን ሬስቶራንቱ ምን አይነት ልምምድ እንዳለው ምን አይነት ምግብ እንደሚሸጥ አጥንተን ነው ሄደን ገዝተን የምንበላው። እና ሐሳቦችንም ስናገኝ ለአይምሯችን ስንመግበው ያንን ከየት መጣ ሶርሱ ምንጩ ምንድነው እነማን ናቸው ማን ነው ብለን መጠየቅ፣ እሱን ካየን በኋላ ደግሞ ልክ ምግብ ስንገዛ እዚህ ሀገር ሌብል የሚባል ነገር አለ፣ የሚለጠፍ ነገር አለ ስለ እያንዳንዱ ምግብ፣ ጨው ይሄን ያህል አለበት፣ ስኳር ይሄን ያህል አለበት ምናምን የሚል እና ስኳር በሽተኛ ያለበት ሰው ለምሳሌ ስኳሩን አይቶ ከተወሰነ በላይ ከሆነ ያንን ዝም ብሎ ገዝቶ እንትን አይልም። እና እኛም ስናይ አንድ መረጃ ስናይ ትንሽ ምርምር ማድረግ ለምሳሌ መረጃውን አይተን ከቮይስ አሜሪካ የመጣ መረጃ ነው ብሎ ቢለን የሆነ ሊንክ እዛ ላይ ካለ ያንን ጠቁመን ክሊክ አድርገን ሄደን አንድ ትንሽ ስቴፕ ወስደን ሄደን ቮይስ ኦፍ አሜሪካ ነው ወይ እንዴ እንዲህ አንድ የሚያስደንግጥ ነገር እንዴት መጣ ብለን ቮይስ ኦፍ አሜሪካ voa.gov ነው የሚለው ወይስ voa.tv ነው የሚለው voa.co ነው የሚለው ምናምን ብለን ትንሽ ነገር ስናይ እውነት ከሆነ ቮይስ ኦፍ አሜሪካ.gov የሚል ከሆነ ኦኬ ብለን ማለት እንችላለን። ስለጥቃቅን ነገሮች እያንዳንዳችን ማድረግ ያለብን ይሄንን ሳናረግ ማስተላለፍ ኃላፊነት የጎደለው ነው። ልክ ሬስቶራንት ውስጥ ገብቶ ምን እንደሚበሉ ሳያውቁ ያለውን ሁሉ ማጋበዝ ማለት ነው። እሱን አናረግም። እንደሱ ስናረግ ራሳችንን እንጎዳለን። ሁለተኛው ነገር ደግሞ ኦፈርሺፑ ማን ነው? ሳፖርት ይሄ ምንድነው? የሚደግፍ ዶክመንቶች አሉ ወይ? ይሄ ቀልድ ነው ወይ? ቅድም ያልኩት ፌክ ኒውስን ስንዘረዝር ዘለፋ ነው ወይስ ሽሙጥ ነው? እንደ ቀልድ የተባለውን ነገር ወስደን ለምሳሌ ፕሬዚዳንት ዶናልድ ትራምፕ ሃይማኖታቸውን ወደ እስልምና ቀየሩ የሚል ካፕሽን ነገር አድርጎ ቢወጣ ያንን ማን ነው የጻፈው? ምን ላይ ነው የተጻፈው? የሚመስል ነገር ነው ወይ ብለን ሳናይ ማስተላለፍ ኃላፊነት የጎደለው ነው ማለት ነው። እና በጣም ጥቂት የሆኑ ነገሮች ነው ማድረግ ያለብን ይሄንን ለማስተላለፍ። ሌላ ደግሞ ታማኝ የሆኑ ምንጮች ጋር ሄዶ ያንን ማመሳከር፣ አንድ ስለምናቀው ትልቅ ሐሳብ የሆነ የሚያስደነግጥ ነገር ቢወጣ መጀመሪያ የታወቁ የዜና ምንጮች ጋር፣ የምናከብራቸው ሰዎች የሚከታተሏቸው የሚጽፏቸው አምዶች ጋር ሄደን እዛ እነሱ ጋር ማየት፣ ያለበለዚያ ለምሳሌ ቮይስ ኦፍ አሜሪካ ዌብሳይት ላይ ሄዶ እዛ ላይ ወጥቷል ወይ አመሳከር፣ እንደዚህ እንደዚህ ነገሮች ማድረግ። ስለ ጤና የሚያወራ ከሆነ ዌብ ሜድ የሚል አለ ለምሳሌ፣ እዛ ላይ ሄዶ ሪሰርች ማድረግ። እንደዚህ ጥቃቅን ነገሮችን አድርገን የራሳችንን ግዴታ እንድንወጣ፣ ህዝቡ ይህንን ሲያደርግ ያን ጊዜ ነው ይሄ የፌክ ኒውስ ሀይቁ
ይደርቃል ያለበለዚያ ያንን ሃይቅ ካደፈረስ ነው እኛም የዛ የሐሰት መረጃ አጠባባዮች ነን ማለት ነው። ፌስቡክ ላይ ለምሳሌ ወዳጆቻችን ብለን እንላቸው ከኛ የተለየ ሐሳብ ያላቸው ሰዎች መከታተል ምንድነው የሚሉት ብሎ መስማት ወዳጆች ማረግ ሌላ ሌላ ሐሳብን አኮሞዴት ማስተናገድ ማለት እንግዲህ ፊልተር በብል የሚባለውም ደግሞ የራሳችንን በምንፈል በአንድ አቅጣጫ ብቻ ራሳችንን አለመክበብ ወሰፋ ያለ አምድ ለራሳችን መፍጠር ያስፈልጋል እና ይሄንን ስናረግ ፌክሊስን ያሰት ወሬን መከላከል እንችላለን ግን ከመንግስት ብቻ መጠበቅ አንችልም ነገር ግን መንግስትም ደግሞ ግዴታ አለበት መንግስት የራሱን ግዴታ ስላልተወጣ የተፈጠሩ ብዙ አደገኛ ሁኔታዎች አሉ
እንደውም በዛ ላይ አንድ ጥያቄ ላክል አቶ ዳኛቸው መንግስት የኢትዮጵያ መንግስት ከቀደሙት መንግስታት ቻል ያለ መረጃ የመስጠት ልምድ ይሆንም እየጀመረ ቢሆንም ከመንግስት መረጃ አይገኝም ከመንግስት ደግሞ መረጃ ያለመገኘት ለነዚህ አሉባልታዎች ወይንም ስፔኩሌሽን ወይንም በግምት ለሚነገሩ ነገሮች በር ይከፍታል መንግስት መስሪያ ቤቶች ውስጥ የሚገኙ ቃል አቀባዮች ጋዜጠኞች ፈልገው እነሱን ማግኘት እስከሚሳናቸው ሳይሆን ሰዎች የሚተቹት እነሱ በየጊዜው የተመደበ የመረጃዎችን ፍሰት የሚያሳልጥ ስራ ነው መጀመሪያ ያለባቸው መረጃዎች ከተሰጡ የተወሰነ ይሆናል ፌክ ኒውስ ወይንም አሉባልታ አቶ ኪዳኔ በረሀ ገብሩ ከትግራይ ሽራሮ ጥያቄ ልከዋል ምን ይላል ጥያቄያቸው በአሁኑ ወቅት የውሸት ዜና ከግለሰብ አልፎ በመንግስት ደረጃ ሆን ተብሎ አሳሳጅ ብሎም እጅግ አደገኛ ሊባል በሚችል ደረጃ እየተሰራበት እንደሆነ ይታወቃልና እንዴት ሊገታ ይችላል ይላሉ እንግዲህ መረጃ መስጠት አንዱ ሆኖ ሳለ እሳቸው እንደሚሉት ደግሞ መንግስትም ራሱ አሳሳች ዜናዎችን እየለቀቀ ነው ይላሉ ይሄንን አጠር ባለ መልኩ መልከት ያርጉልንና ወደ አድማጭ መስመር ላይ እየጠበቀን ስለሆነ ወደ አድማጭ እንሄዳለን
እሺ ባሁኑ ጊዜ በኢትዮጵያ መንግስት አስተዳደር ውስጥ ፕሮአክቲቭ ችግር ከመፈጠሩ በፊት ነገሮችን ችግር እንዳይፈጠር የማየት ሁኔታ ፕሮአክቲቭ ሆኖ መስራት ባለመኖሩ ሐሰት ዜና በራሱ ይጦዛል መንግስት ግን ቀደም ብሎ ያንን እውነት ያጋልጥ ኖሮ ልክ መብራት ሲበራ ጨለማ እንደሚሸሸው መንግስት ቀደም ብሎ ቢመርም እንኳን እውነቷን ቢያስቀምጥ የሐሰት ወሬዎች ሊዛመቱ አይችሉም መንግስት ግን በጊዜው ማረግ ያለበትን ስለማረግ ብዙ ጊዜ ሆነ ዳፈኝነት ያለ ይመስለኛል ለምን እንደሆነ ባላቅም የሐሰት ወሬዎች የሚዘጋጁበት ተረግዘው የሚወለዱበት እድሜ ይሰጣቸዋል እና ስለዚህ እሱን መንግስት ማቆም ያለበት ይመስለኛል ማቅረብ እንኳን ባይችሉ መረጃውን በአሁኑ ጊዜ መረጃ የለንም መረጃው ሲኖረን በዚህ ሰዓቱት በዚህ ጊዜውስ በዚህ ቀኑስ ይሄን እናቀርባለን እስከዛ ድረስ ግን ባካችሁ ተረጋጉ የሚል መልእክት ባስቸኳይ አቅርቦ ከመሳሳት ይልቅ ማለት ነውና ተሳስቶ ይሄን ያለው ትክክል አይደለም ይሄን ያለው ትክክል አይደለም እየተባለ 2 3 4 ጊዜ ሲስተካከል መንግስትም ደግሞ አመኔታ ያጣል በቅርብ ጊዜም ያየነው ነውና ይሄ መስተካከል አለበት ግን ደግሞ ይሄንንም ካልኩኝ ወዲያ መንግስትም ሆነ የዜና ተቋማት ቮይስ ኦፍ አሜሪካንም ጨምሮ ሲኤንኤንም ጨምሮ ባለም ዙሪያ ትልቅ የሚባሉት እና ቢቢሲም ጨምሮ ሊሳሳቱ ይችላሉ። በአሁን ባለንበት ዘመን የተሳሳተ መረጃ ከብዙ አቅጣጫ ይመጣል። አንዳንዱ መረጃ የእውነተኛ መስሎ ምሎ ተገዝቶ የሚያቀርብ ሰው አለ የራሱን ሐሳብ በውሸት ለማስተጋባት የሚፈልግ ከዛም ደግሞ አልፎ ቴክኖሎጂን ተጠቅሞ ያንን ቴክኖሎጂ አንድን ነገር እውነት አስመስሎ ለዜና ተቋማት ለጋዜጠኞች ሰጥቶ እነሱን እንደ ማኖ ማስነካት እነሱን እንዲሳሳቱ የማረግም ደግሞ ስራ እየተሰራ ነው አሁን ዲፕ ፌክ ቴክኖሎጂ የሚባል አለ ፕሬዝዳንት ኦባማን አንድ የሆነ ቪዲዮ አለ እኔም አውጥቻለሁ እዛ ላይ ፕሬዝዳንት ኦባማን ከሳቸው አፍ ሊወጣ የማይችሉ ጸያፍ ነገሮችን እያነጋገሩ ልክ እሳቸው መስላቸው የእሳቸው አይደሉም ማለት በማይቻል ሁኔታ መስላቸው አፋቸው የተነቃነቀ እሳቸው በለመዱት የእጅና የአፍ አስተላለፍ ያቀርቡታል እና ይሄ ዲፕ ፌክ ይባላል እና እንደዚህ ባለበት ዘመን ውስጥ ነው የምንኖረው ሰዎችን ባልና ሚስትን ለማጣላት ዲፕ ፖርን የሚባል ነገር አለ ያልሆነ አይነት ቪዲዮ ሰርተው ባል ሚስቱን እንዴ ይሄማ እሷ ነች ይሄማ እሱ ነው ማለት እንዲችል አርገው የሚቀርብ የፌክ ቴክኖሎጂ አለ የሐሰት ቴክኖሎጂ አለ ይሄ ሁሉ ባለበት ዘመን ጋዜጠኞችም መንግስትም ሊሳሳት ይችላል ግን ዋናው ቁም ነገሩ ከተሳሳተ በኋላ በአፋጣኝ በተቻለ መጠን ማረሙ ላይ ነው እና መንግስት አይሳሳትም ማለት አይደለም ግን አሁን ጠያቂው አቶ ኪዳኔ እንዳሉት ሆን ተብሎ የሚባለው ነውኔ ማምነው መንግስት ውስጥም የሆኑ አካሎች ይገባሉ አንዳንድ አካሎች የራሳቸው ከመንግስት አቋም የተለየ የተጣረረ ተንኮል ያዙ አካሎች አሉ እና ይሄ ሲደረግ መንግስት ቶሎ ብሎ ያንን የማስተካከል ራሱን የማረም ግዴታ አለበት ከዚህ በተረፈ ግን እኔ ባሁን ጊዜ በተለይም አሁን በለውጥ ጊዜ ያለውን መንግስት ሆን ብሎ የሚለው ወደዛም የሚያሳይ መረጃ አላገኘሁኝም ነገር ግን በአሁን በለውጥ ውስጥ ስንሄድ ያንን ለውጥ ለማደናቀፍ ተልኮ ያላቸው አካላት መንግስት ውስጥ ሆነው መንግስት ያልሆነ ኢንፎርሜሽን መረጃ እንዲሰጥ ባልሆነ መረጃ እርምጃ እንዲወስድ የሚያረጉ ኃይሎችም እንዳሉ እሱን በእርግጠኝነት መናገር እችላለሁ።
እሺ አድማጭ መስመር ላይ አሉ። አቶ አለማየሁ ተፈራ? ሄሎ። እሺ ጥያቄውን ያቀርቡ።
እሺ የኔ ጥያቄ የፈጠራ ወሬን የፍርጭት ሁኔታን በተመለከተ ነው። በተለይ በእኛ ሀገር ሁኔታ በኢትዮጵያ ሁኔታ የፈጠራ ወሬ በብዛት የሚሰራጨው በማህበራዊ ሚዲያ ነው ወይስ ሰው እርስ በርሱ በሚያደርገው በአንደበቱ በሚያደርገው ወሬ ነው? ጥናት ካለ የትኛው ነው የስርጭት አድማሱ ከፍተኛ የሚለውን ማወቅ ፈልጌ።
እሺ በጣም አመሰግናለሁ አቶ አለማየሁ ለተሳትፎ። አቶ ዳኛቸው ይሄ እንግዲህ ከማህበራዊ መገናኛ ብዙሃን መምጣት ጋር ተያይዞ መሰለኝ አይደለ ስርጭት የበዛው?
አዎ ለደባዊ የሆነ ጥናት እኔ አላየሁኝም ነገር ግን እንዲሁ ስገምት የማህበራዊ ድረገጾች ይሄ በቴሌፎን ቴክስት ማድረግ ኢንተርኔት ላይ በፌስቡክ በትዊተር በዩቲዩብ መነጋገር ከተጀመረ በኋላ ነው በዚህ ፍጥነት ይሄ ኤክስፖኔንሻሊ የሚሉት ይሄ በድርብ ድርብ የሚያድግ የሐሰት መረጃ መስፋፋት የጀመረው ከዚህ ሶሻል ሚዲያ የሚባለው ማህበራዊ ድረገጾችና ሌሎች ከወጡ በኋላ ይመስለኛል። ይሄ ግለሰብ አንዱ ላንዱ እየነገረ የሚለው በጣም ዝግ ያለ ሂደት ያለው ነው እና ከሱ በመቶ ሺህ እጥፍ የሚሆን አይነት ፍጥነት የመጣው ይሄ በማህበራዊ ድረገጾች በቴክስት በሌላም በኩል መነጋገር ከጀመርን በኋላ ነው ብዬ ነው ማምነው።
ምናልባት እንደው አድማጮቻችንን በየውይይታችን መሃል ማስታወስ ያለብን የአንድ ግለሰብ መረጃ የማግኘት የመጠቀም ወይም መረጃ የማስተላለፍ መሰረታዊ ሰብአዊ መብቱ መሆኑን ይሄ ተለይቶ መታየት አለበት። ከውሸት ዜና ስርጭት ከስም ማጥፋት ተለይቶ መታየት ያለበት ይመስለኛል። እንዲሁ ለማስታወስ ያህል ነው። አንድ ሁለት የመጡ የአድማጮች ጥያቄዎች አሉ። አተታትዬ ላሰማውትና ምናልባትም ቀደም ሲል ከሰጧቸው መልሶች ጋር ሊያያዙ ይችላሉ። አቶ ዳኛቸው
ተናስተለኝ ቪኦኤ ፌክ ኒውስ በመስዋዕት በእኛ ሀገር በሶሻል ሚዲያ በተያዘው ሁሉም እንደፈለገ መልእክት ያሰራጨ ትልቅ ችግር እየፈጠረ ነውና ይህ ነገር ከህግ አንፃር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደተለቀቀ ብቻ የሚታይ ነው? እባካችሁ እስቲ ይህን ነገር ከባለሙያው ጠይቃችሁ በቂ መልስ እንድትሰጡን ነው። አመሰግናለሁ።
አድማጮቻችን ዛሬ ሰፋ ያለው ዝግጅታችን የሐሰት ወይም የፈጠራ ወሬ እያስከተለ ያለውን ጣጣ እንዲሁም ማርከሻውን የፈጠራ ወሬ ሰለባ እንዳንሆን ምን ማድረግ እንዳለብን ጭምር በሚያስረዱ ቁም ነገሮች ላይ ላተኮረ ቅንብር ሰጥተናል። ጥያቄዎቹን የሚመልሱልን የመረጃ ቴክኖሎጂ ባለሙያው አቶ ዳኛቸው ተሾመ ናቸው። ከኛ ጋር እንድትቆዩ እንጋብዛለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ እንጋብዛለን።
ሰላም ቪዩዌርስ፣ እንደምናላችሁ። ለምሳሌ መንግስት ወይም በመንግስት ወይ በፓርቲ ደረጃ ያሉ ለምሳሌ እንደ ህወሓት በግልጽ የጥላቻ ቀሳን በሰዎች ተመስለው ማለትም ሰዎችን ቀጥረው በደሞ ይሄንን ቀጥታ ያደርጉ እንደነበር ለማንም ግልጽ ነው። እኔ አንድ ሰውም አጋጥሞኝ ያበዛው ተቀጥሮ የሚሰራና እነኚህ ወይ በድርጅት ወይ በመንግስት ደረጃ ይሄን ሲያደርጉ መክሰስ አይቻልም ወይ? ለምን? ይሄ አደገኛነቱን የታወቀ ነው እና እነኚህን ሰዎች ወይም ድርጅት መክሰስ አይቻልም ወይ? ወይ በኢንተርናሽናል ኮርት ወይም ደግሞ በአገር ውስጥ በህገ መንግስታችን መሰረት። ስዩም አጥባሁን ከቨርጂኒያ አመሰግናለሁ።
ጤና ይስጥልኝ። ቪኦኤች ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያዘው ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንፃር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበት እና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደተለቀቀ ብቻ የሚታይ ነው? እባካችሁ እስቲ ይህን ነገር ከባለሙያው ጠይቃችሁ በቂ መልስ እንድትሰጡን ነው። አመሰግናለሁ።
አቶ ዳኛቸው፣ እንግዲህ ጠቅላይ ሚኒስትር አብይ አህመድ ናቸው በቅርቡ እግዚአብሔር ይስጣችሁ ከሞቀ ቤታችሁ ጭቁጭ ብላችሁ የምታምሱን ብለው የተናገሩት ቁጣቸውን ለመግለጽ ይመስለኛል ያንን የተናገሩት። ምን መደረግ አለበት በህግ የሚለውን እርግጠኛ አናውቅም። ድርጅቶች ቀጥረው ሰዎችን ለዚህ ጉዳይ አስተማርተው እንደሆነ ቮይስ ኦፍ አሜሪካ መረጃ የለውም። ማንኛውም ድርጅት የፖለቲካ ድርጅት ቀጥሮ ሰዎችን አስተማርቶ ያሰራ እንደሆነ እኛ መረጃ የለን።
እሺ፣ አመሰግናለሁ። እንግዲህ ዴሞክራሲ ስንል ዴሞክራሲ ዋጋ የሚያስከፍል ስርዓት ነው። የሰዎች የመናገር መብትና ደግሞ ግዴታቸው አለ። አንድ ሰው ለምሳሌ ሁሉ ጊዜ የሚቀርብ ሲኒማ ቤት ውስጥ ሆኖ እሳት 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 ብሎ ቢጮህ ሰውን ለማስደንገጥ ይሄ ፌክ ኒውስ ነው ሆክስ ነው የሚባለው ይሄ ቅድም ካልኩት ውስጥ እና ቢጮህ እና እዛ ውስጥ ያለ ሰው ተተራምሶ ለመውጣት ሲሞክር ህፃን ልጆችን ረጋግጦ አደጋ ላይ ቢያደርስ ያ ሰው ተጠያቂ ነው። ምክንያቱም እሱ ባረገው እሱ በተናገረው የሐሰት ወሬ ሰዎች ተጎድተዋል፣ በቀጥታ ተጠያቂነት አለው። ነገር ግን ይሄ ሰው ውጭ እየሄደ መንገድ ላይ ሰውየውን ኦ ከጀርባህ ሱሪህ ላይ እንደዚህ እንደዚህ ቁሻሻ አለ ብሎ ቢለውና ያ ሰው ዞሮ ፈልጎ አቶ ከስብሰባ ሌት እንደሆነ አረከኝ ሐኪም ነኝ ሆስፒታል በጊዜ መድረስ አልቻልኩም አንተ ባረከውና ብሎ ይሄን ቢል ዋጋ የሚያስከፍል ነገር አይደለም። ምሳሌነቱ ትንሽ ዝቅ ያለ ሊሆን ይችላል። ነገር ግን እሱ ባረገው ነገር ቀጥታ ከፍተኛ አደጋ የሚያመጣ ከሆነ በዛ ቀጥታ ግንኙነት ሊጠየቅ ይችላል። ነገር ግን ሰው የመዋሸት ያለመዋሸት ሞራል የሞራል ግዴታ ነው እንጂ ያለበት የህግ ግዴታ የለበትም። ሰው ጥሩ የመስራት የህግ ግዴታ የለበትም፣ የሞራል ግዴታ ነው ያለው። እና ለዲሞክራሲ የሚከፈሉ ዋጋዎች አሉ። እና ለዚህ ነው ዶክተር አብይም ውጭ ሀገር ሆነው ህዝብን ለህዝብ የሚያጋጩ ሰዎችን በምሬት እግዚአብሔር ይላችሁ ያሉት። ለህዋት ያሉ ድርጅቶች ምናምን ብሎ ለተባለውም እኔም ያንን ሁኔታ እንደሚፈጠርና ቅድም ያልናቸው እነ ትሮል የሚባሉ የኢንተርኔቱ ግጭት እንዲፈጠር የሚያደርጉ ተቀጣሪዎች እንዳሉ ይነገራል። እኔም ያንን እቀበለዋለሁ። ነገር ግን በህግ ደረጃ ምንም ማድረግ እንደማይቻል አውቃለሁኝ። እሱ ላይ በእርግጠኝነት መናገር እችላለሁኝ። በህግ ምንም ማድረግ አይቻልም። የደፈረሰ ሀይቅ ማጥራት የምንችለው እዛ ድፍርስ ውስጥ ሆኖ ሰውን የሚናከሱ አውሬዎችን ማጥፋት የምንችለው ያንን ድፍርስ ያንን ጨለማ እኛ እንደ ግለሰብ ስናጸዳው ነው። እና ይሄንን ለማድረግ የግለሰቦቹ ተጠያቂነት ነው። እኛ እያንዳንዳችን እንደ ኢትዮጵያዊ ይሄንን ፌክ ኒውስ አይተን መርምረን የሆነውን ካልሆነው ለይተን ስናደርቀ ሆነው አንኔ ይሄንን አላቀባብልም ነው ያሰፈረ አቀባባይ አልሆንም ብለን እንዲህ ስንል ነው ሁላችንም ሊቆም የሚችለው እንጂ በህግ አይደለም ሊቆም የሚችለው በህሊና መርማሪነታችን እውነትን በመፈለጋችን ስንፍናን ከላያችን ላይ ስናገልልና አንድ ነገር ልክ እንዳየን መብላት ስናቆም አጣርተን ከዚህ ዛም ጠይቀን ምንጩን አይተን እንደዚህ እንደዚህ ያሉ ነገሮች ናቸው መቆጠብ ያለባቸው።
መሰግናለሁ አቶ ዳኛቸው ተሾመ። እስካሁን ድረስ እንግዲህ ተወያየ ነው ስለ ፌክ ኒውስ ወይንም የፈጠራ ወሬ ነው። ፈጠራ ነው የተባለው ወሬ ፈጠራ ያለ መሆኑ የሚረጋገጥበት መንገድ አለ። እርሶ እንደነገሩን ውነትን ፍለጋ ብለው ለአሉባልታ ልባት ለመስጠት ስለወሰዱት አንድ እርምጃ ከአንድ ወር በፊት ነበር የገለጹልኝ። ያንንም መተው ሊያስረዱ ተዘጋጅተው ነበር፣ ነገር ግን ሐሳቦን ቀይረው አሁን ነው ሐሳቦን ሊያካፍሉ ፈቃደኛ የሆኑት። ስለ ብርጋዴር ጀነራል አሳምነው ጽጌ ከአማራ ገናኛ ብዙሃን ጋዜጠኛ ጋር ስላደረጉት ውይይት ነው። ታቸው ደውለው ከጋዜጠኛው ጋር ያደረጉት ምልልስ ላይ በጣም ብዙ ሐሳቦች ቀርበዋል። ከማህበረሰቦች ማህበራዊ መገናኛ ብዙሃን ላይ ውሸት ነው የሚሉ ነበሩ፣ ተቆራርጦ ተቀጥሎ ነው አልሆነም የሚሉ የታቸው ድምጽ አይደለም የሚሉ ሁሉ አሉ። የመገናኛ ብዙሃን ሁሉ ፕሮግራሞች ሰርተውበት ትንታኔ የሰጡበት ጉዳይ ነውና እርሶ ደግሞ ይሄንን በባለሙያዎች አረጋግጫለሁ ብለው ገልጸው ነበርና መጀመሪያ ግን እስቲ እንገሩኝ አሁን ለምን ካድማጮቻችን ጋር ለመጋራት አሁን ለምን ፈቃደኛ ሆኑ?
አዎ ትክክል ነው። መጀመሪያ የዛሬ ወር በላይ ወር ተኩል ገደማ ሪፖርቱ ሲደርሰኝ በቀጥታ ለማውጣት ተነጋግረን ነበረ፣ ፈቃደኛ ነበርኩ። ከዛ በኋላ የመንግስት የወሰዳቸው አንዳንድ እርምጃዎች አልጣሙኝም። መፈንቅለ መንግስት ነው ከማለቱ ጀምሮ ጀነራል ሳረንም የተገደሉት በዚሁ ጀነራል አሳምነው በሚመሩት መፈንቅለ መንግስት ነው የሚለውም ነገር ስላልተዋጠልኝ ህሊናዬ ተቀባይነት ስላልነበረው፣ ከዛ በኋላ ደግሞ አንዳንድ አማራን ማደራጀት ላይ ያሉ ኃይሎች እና አብን ሌሎችም ደግሞ የአስራ ቴሌቪዥን ላይ የሚሰሩ በኋላ ደግሞ የባልደራስ አባሎችና መሪዎችም ላይ የተደረገው እርምጃ መፈንቅለ መንግስት የተባለውን እንደ ፕሪቴክስት እንደ ማስመሰያ ተደርጎ የተወሰዱ እርምጃዎች ያሉ ስለመሰለኝ በጣም ከፋኝ። ይሄ በጣም ስላልተዋጠልኝ ይሄንን መረጃ ለማቅረብ አልፈለኩም ነበር በዛ ሰዓት። እና አሁን ለምን ይሄን ለማድረግ ፈቀድክ ለሚለው አሁን ሁኔታዎች እየተገለጹ ግልጽ የሆኑ ምርመራም እየተደረገ በዛን ጊዜ በእኔ አመለካከት በህገወጥ መንገድ የታሰሩ ብዙ ሰዎችም ስለተፈቱ አሁንም ምርመራ ላይ ያሉ ሰዎች እንደሚፈቱ ተስፋ አለኝ። ይሄ የተደራጁ አማራ ድርጅቶች እና ግለሰቦችም ላይ የሚደረገው የሚወሰደው እርምጃ እንደሚቆም ተስፋ አለኝ እና በዛ ምክንያት ነው ያረኩት ይሄንን። እና እኔ ይሄንን አስመርምር ያለው ለጂትመት ከሆነ ለ21 አመት በዲጂታል ምርመራ ፎረንሲክ ውስጥ የተካፈለ ድርጅት ዲጂታል ፎረንሲክ ኤክስፐርት በሚለው አስመርምሬ ውጤቱን ይሄው ለእናንተም ልኬላችኋለሁ። ድርጅቱንም አግኝቶ ማነጋገር ሪፖርቱንም ያው ለእናንተ ሰጥቻችኋለሁ፣ ሰው መከታተል ይችላል።
አቶ ዳኛቸው በመሃል ላይ ለአድማጮች ስለምን እንደምንወያይ ለማስታወስ ድምጻቸውን ላሰማ። እኛም ተራይተን ስለነበረ በአሜሪካ ድምጽ ራዲዮ ከጋዜጠኛው ጋር ያደረጉትን ውይይት ብርጋዴር ጀነራል አሳምነው አላሰማ ለአድማጮች።
ቢሮ ወርሽ ወስደናል። ምን ዝርዝሩ ምንድነው ነገረኛ? ዛካባይ ሶሳይቲው ወደ ቤቱ እንዲገባ ያካባቢ የሰጣ የሚሳደሙ ኳስ እንዲቆጣጠር ትላለ ወደ ቤት ሁሉ ባህር ዳር በተለይ ሁሉም የሚሰጠው መመሪያ እንዲጠብቅ ከዘታቢሮ ካሜራ ወይንላክ እዛ ከገስታ ውስ
ቀደም ብዬ እንዳልኩት አቶ ዳኛቸው በዚህ ድምጽ ቅጅ ላይ በጣም ብዙ ውዝግብ ተሰምቶ ነበር። እርሶ ግን ካሊፎርኒያ የሚገኝ የድምጽ መርማሪ መስሪያ ቤት ጋር ልኬ አስመርምሬያለሁ ብለዋል። እስቲ የተመረመረበትን ሂደት ቢገልጹልን መጀመሪያ።
አዎ እንግዲህ የተመረመረበት ሂደት ይሄንን የድምጽ ቅጂ ለዲጂታል ፎረንሲክስ ኤክስፐርት ይባል አንድ አመት ተለምዶ ባለው የታወቀ ተቋም ላኩላቸው። ከሱ ጋር ተያይዞ ጀነራል አሳምነው የተናገሯቸው ረጃጅም ቃለ መጠይቆችና በየቦታ ያረጋቸው ስፒቾችንም አብሬ ያያይዤ ይሄንን እስቲ የተነካካ ነው ወይ ቃላቶች ከልዩ ልዩ ንግግሮቻቸው ተሰብስበው ተገጣጥመው ከዚህ በሪፖርተሩ ቴሌፎን ላይ አብሮ የገቡ ናቸው ወይ ወይንስ ይሄ ሀቀኛ መረጃ ነው? መርምረው እንዲያዩ አርጌ ላኩላቸው ማለት ነው። በላኩላቸው በሶስተኛው አራተኛው ቀን ጁላይ 4 ላይ ውጤቱን ላኩልኝ እና ውጤቱን የላኩልኝ ውጤቱንም ልከላችኋለሁ። እኛ ወደ አማርኛ ተተርጉሞ አለ እሱንም ላነበው ይችላልው በኋላ እሱ ደረሰኝ ማለት ነው። እና እሱ እንደደረሰኝ ያው ከእናንተ ጋር ተነጋግረን ይሄንን ለህዝብ ይፋ ለማድረግ ወስኜ ነበር።
እስቲ ያንብቡልን መርማሪዎች ምን ላይ ደረሱ?
አዎ መርማሪዎች የደረሱበት ሪፖርት ይኸውና ምን ይላል? ስማቸውን ይጠቅሳል። ዲጂታል ፎረንሲክ ኤክስፐርት ይልና በአማርኛ ትርጓሜውን ነው ማነበው። ይህ የዲጂታል ፎረንሲክ ኤክስፐርት የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ሪፖርተሩና ሟች አሁን በቅንፊልና ተናጋሪው የሚባሉት የተቀረጹት በአንድ ጊዜ በተመሳሳይ ጊዜ ወይም አንድ ላይ ነው ወይም የሁለቱም ድምጽ እንደገና ተቀርጾም ከሆነ የተቀረጸው በአንድ ጊዜ ወይንም አንድ ላይ ሊሆን ይችላል። ያልተቋረጠ ወይም የተያዘና ተከታታይ ኢኤምኤፍ ይላል በእንግሊዝኛ። የእንግሊዝኛ አባባል ምንጻር ነው። በእንግሊዝኛ ኢኤምኤፍ ማለት ኤሌክትሪካል ኔትወርክ ፍሪኩዌንሲ ማለት ነው። እና የኤሌክትሪክ ትስስር ኔትወርክ ሞገድ አለ ይላል። ያልተቋረጠ የኤሌክትሪክ ትስስር ኔትወርክ ሞገድ አለ። የድምጹ ሂደት የተሰባበረ አይደለም። ይህ ማለት ለኛ በተላከልን የተቀረጸ ድምጽ ላይ ሪፖርተሩና ተናጋሪው የተቀረጹት በአንድ ጊዜ በተመሳሳይ ጊዜ ወይም በአንድ ላይ መሆኑን ያረጋግጣል። በሌላ በኩል ደግሞ የኤሌክትሪክ ትስስር ሞገድ ኢኤንኤፍ እንዳይቆራረጥ ለማድረግ ሪፖርተሩ መጠይቆቹን ተገቢ ጊዜያቸውን እየጠበቀ የተናጋሪውን ቀድሞ የተቀረጸ ድምጽ እያጫወተ ቀርጾ ሊሆን ይችላል። የሪፖርተሩ ድምጽ ከተናጋሪው ድምጽ ጋር እየተቆራረጠ አልተቀጣጠለም ይልና የድምጹን ሞገዶች በምስል ያሳያል። ሂደታቸውን ማለት ነው ፍሪኩዌንሲ ይባለውን በሙሉ አንድ ላይ። ከዛ ይቀጥልና ሁለተኛ ይልና ይህ የዲጂታል ፎረንሲክ ኤክስፐርት የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ምንጩ ላይ ለማስተካከል ወይም ለመቀማመር ተብሎ በእጅ የተከናወነ ስራ የለም። አንዱን ድምጽ ከሌላኛው ላይ ማስኬድን ወጥነት የሌላቸው የድምጽ ውጣ ውረድ አይነቶችን ቆርጦ መቀጠልን ወይም መሰል ለማጭበርበር ተብሎ የተፈጸመ የአርትኦት ስራ የለበትም ይላል በእንግሊዝኛ። It is the professional opinion of digital forensic experts that the source has not been manipulated. There are no
telltale signs of editing, including crossfades, inconsistent waveforms, clips, or other anomalies. ሶስተኛ ይልና በመጨረሻም ሪፖርተሩ ያወጣው የተቀረጸ ድምጽና የቀረቡት ሁለት ናሙናዎች ተመሳሳይ ወይም አንድ መሆናቸውን የዲጂታል ፎረንሲክ ኤክስፐርት የዲጂቱስም ነው ይላል ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ያረጋግጣል። የተቀረጸውን ድምጽ አሻራ የሚያሳየውን ሞገድ ሂደት የሚያመለክቱ ምስሎች ከታች ምስሎች ያሳያል ስፔክትሮግራምስ በተለይ የተከበቡትን ሞገዶች ያመለክታል ብሎ ስዕሉ ላይ የተከበቡ ሞገዶች አሉ ተቃሚ የሆኑ ሞገዶች ያመለክታል። ከተናጋሪው ድምጽ ጋር የተቀላቀሉ ሌሎች የጀርባ ባክግራውንድ የሚባሉ የጀርባ የድምጽ ሞገዶች ከጊዜ ወደ ጊዜ አነስተኛ ለውጦችን ቢያሳዩም ዋናዎቹ ነጥቦች እንዲሁም ቁልፍ በሆኑት ሞገዶች መካከል ያሉት ክፍተቶች ግን አሉ ይላል። እዚህ ላይ በእንግሊዝኛ finally it's the professional opinion of digital forensic experts that the speaker's voice in the reporter's recording and the two sample recordings match. Please see the spectrograms of audio fingerprints with the significant frequency circles. There are other background frequencies mixed in, and the speaker's voice has minor changes from day to day. But the main points exist, as well as the space between the key frequencies below. ይከተልና ፍሪኩዌንሲዎቹን በስዕል ያሳያል ማለት ነው። ይሄ ነው የደረሰኝ ሪፖርት።
ዝርዝር ነው ያቀረብነው ምናልባትም ድረገጻችንም ላይ እርሶ የሰጡንን መረጃ እናወጣለን ህዝቡ እንዲመለከተው። ባጭሩ ግን ቴፑ ላይ የተቀረጸው ምንም የተነካካ የተጨበረበረ ነገር ሳይሆን ትክክለኛ መረጃ ነው የሚል ነው የሰጡት።
ትክክል ነው ትክክል ነው። ለኔ እዚህ ሀገር beyond reasonable doubt ከምክንያታዊ ጥርጣሬ በላይ በሆነ መንገድ መልስ ሰጥቶኛል። ለኔ መልሱ በቂ ያልሆነላቸው ሰዎች ወስደው ማስመርመር ይችላሉ፣ እናንተንም ጨምሮ ወዘባ አሜሪካንም ጨምሮ። እዚህ ላይ አንድ ጊዜ ቢፈቀድልኝ ማለት የምፈልገው ጀነራሉ ከዚህ ከጋዜጠኛው ጋር የተናገሩት ድምጹ 87 ቃላቶች አሉት በጠቅላላ። ከ87 ውስጥ ጀነራሉ የተናገሯቸው ከ65 እስከ 68 ቃላቶች ናቸው። እነዚህ ቃላቶች ከየቦታው ተሰባስበው ድሮ ከተናገሩት ስፒች እንደዚህ እንደዚህ ብሎ የሚሉ ግለሰቦች ይሄንን ወስደው ከዚህ ስፒች ይወጣ ብለው ማቅረቡን ይችላሉ። እኔ እንግዲህ እምችለውን እንደ አንድ ግለሰብ አይምሮውን እየመረመረ ከሊናው ጋር ታርቆ እንደሚኖር ሰው እውነትን ለማጋለጥ እውነት እንዲወጣ ማረገውን አርጋለሁ። የቀሩ ሰዎች እኔ ያረኩትን የሚተቹ ወይንም ደሞ የኔን ሞቲቭ ልቤን መመርመር የሚፈልጉ ሰዎች ካሉ ራሳቸውን ልብ ይመርምሩና እውነቱ ላይ ይድረሱ። መንግስትም ግዴታ አለበት እውነቱን ማቅረብ ለህዝብና የዚህን ሁኔታ መፈንቅለ መንግስት የተባለውን ምን እንደተፈጠረ ለህዝብ ማቅረብ ግዴታ አለበት ለማለት ፈልጋለሁ።
እሺ በጣም ነው ማመሰግነው። እንደው በዚህ ላይ ለማጠቃለል እንድናጠቃለል እንግዲህ አጠቃላይ ስለ ፌክ ኒውስ ወይንም የፈጠራ ወሬ ስናወራ እውነት ሆኖ ውሸት ነው የሚባልም አለ፣ እሱም የሚረጋገጥበት ሁኔታ አለ። በቴክኖሎጂም ቢሆን ወይንም ደግሞ እርሱ ቀደም ሲል የገለጹት ለምሳሌ ማርከሻውን ሲገልጹ ስለ ጋዜጠኝነት ሙያ ነበር የሚገልጹት። ምንጩ መመርመር አለበት፣ መረጃዎች ከተለያዩ አካባቢዎች ከአንድ ቦታ ብቻ ሳይሆን የሚያመሳክሩ መረጃዎች መኖር አለበት፣ እውነታው መረጋገጥ አለበት ብለው ሲያሰዱ የነበረው ትክክለኛ የጋዜጠኝነት አሰራርን ነው አይደለም እንዴ? እዚህ ላይ አስተያየቶን ይስጡንና እናጠቃልላለን።
ልክ ነው። ትክክለኛ የጋዜጠኝነት አሁን በሚያሳዝን ሁኔታ ይሄ ሶሻል ሚዲያ የሚባለው ከመምጣቱ በፊት እናንተ ነበራችሁ፣ ቺፍ ኤዲተር አለ፣ ማኔጂንግ ኤዲተር አለ፣ ታዩና ተመረምሩና ያለውን መስፈርት ሁሉ በዛ ላይ አስፍራችሁ ይሄ ይውጣ ይሄ አይወጣም የትክክለን መርምራችሁ ታቀርባላችሁ። አሁን በእናንተ ፋንታ እንደ ማኔጂንግ ኤዲተር አንድ ነገር አንቺ በከመመርመር ፋንታ አሁን ኤዲተሩ ዲጂታል ሆኗል አልጎሪዝም ሆኗል በቀመር በዲጂታል በሶሻል ሚዲያ ላይ ዲጂታል ኤዲተር እናንተን ሪፕሌስ ይያረጋችሁ ነው ይሄ ዲጂታል ኤዲተር ህሊና የለውም ሞራሊቲ የለውም ከስራ አይባረርም ወይ አይከሰስም የፈለገውን በሰበሰበው ቅድም የተናገርነው ፊልተር በብል በሚለው የሰውን ፕሮፋይል ሰስቶ ባወጣው መሰረት ለሰው የሚቀርበውን ያቀርባል እና ዲጂታል ኤዲተር እናንተን ሪፕሌስ ይያረጋችሁና ሞራልን ተጠያቂነትን ህሊና የመርመርን ነገር ሁሉ እያወጣው ሄዷል እና እሱ ነው የሚያሳዝነው እሱን ለማስተካከል ያንዳንዳችን የመመርመርና እውነቱ ላይ ለመድረስ ስንፍናችንን ማስወገድ እና የተሻለ ጥረት ማድረግ ይኖርብናል ይሄ ነው ፌክ ኒውስን ያሐሰት ወሬን በተለይም በኢትዮጵያ ውስጥ ትንሿ ቃል ትንሿ አረስተ ነገር አንድ ሰው ውስጥ ወጣች የተባለችው ህዝብን በከፍተኛ ደረጃ ልክ ቅድም እንደጠቀስ ነው ምንማር እንደተደረገው ቦዝኒያ እንደተደረገው ሌሎች አካባቢ እንደተደረገው እልቂት የሚያመጣበት ዘመን ላይ ስላለን በጣም እንጠንቀቅ ሩዋንዳ ኢትዮጵያ ውስጥ እንዳይመጣ ሚያንማር ኢትዮጵያ ውስጥ እንዳይመጣ እና እግዚአብሔር ይጠብቀን እግዚአብሔር ህሊናችንን እንድንመረምር ልቦናችንን ያስተካክልልን ማለት ነው ፈልገው
እሺ አቶ ዳኛቸው ተሾመ በግል የሚሰሩ የአይቲ ባለሙያ ስለጊዜው እጅግ አርጌ አመሰግናለሁ ሰፊ ጊዜ ነው የሰጡን ባድማጮቻችን ስም አመሰግናለሁ
እኔም በጣም አመሰግናለሁ ደናው
ከአዲስ አበባ ጥያቄው ላኩልን አቶ ደረጀ ጂኤም ይባላሉ የብዙ ጊዜ የጥያቄው መልስ ዝግጅታችን ተሳታፊ ናቸው አመሰግናለሁ የአቶ ደረጀ ጥያቄ በአገራችን አሁን ኢትዮጵያ ውስጥ የፈጠራና የተጋነኑ ወሬ ጥላቻዎች አለመግባባትና ግጭት እንዲስፋፋ ያደረጉ ነው ህዝቡ አብሮ የመኖር አብሮ አገሩን የመገንባት ፍላጎት አለው ፖለቲከኞች በተለይም አገር ውስጥ እና በውጭ አገር የሚኖሩ አክቲቪስቶች ጋዜጠኞችና ባዮች ያለምንም ይሉኝታ ኃላፊነት በጎደለው መልኩ ህዝቡን በፈጠራ ወሬ እያመሱት ነው በሐሳብ የሚለያቸውን የፖለቲካ ቡድን ወይንም ግለሰብ ስብዕና በማግደፍ እንዲጠላላና ዋጋ ቢስ እንዲሆን ለማድረግ ያለ ርህራሄ የጥላቻ ወሬ ይነዛሉ። በጣም የሚያሳዝነው አብዛኞቹ ማለት ይቻላል ስለ ሀገር ስለ ህዝብ ደንታ የላቸውም። በሐሳብም የሚለያቸውን መሪዎች ሲነቅፉና በውሸት ሲወነጅሉ የሀገርን ጥቅምና ህዝብ ማዕከል በማድረግ ሳይሆን ለራሳቸው ሲሉ ነው በማለት ይገልጻሉ አቶ ደረጀ። እንግዲህ ቀደም ብሎ አቶ ዳኛቸው የመለሷቸው በርካታ ጥያቄዎች አሉ። አቶ ደረጀም ከዛ ይከታተላሉ የሚል ተስፋ አለን እና መሰግናለን ለሁሉ ሰው ተሳትፎ። አድማጮቻችን በዚህ ላይ ዝግጅታችንን እናጠቃልላለን። የተሳተፋችሁትን ጥያቄ በመላክ አስተያየት በመላክ በጥያቄው መልስ ዝግጅታችን ላይ ተሳትፎ ያደረጋችሁትን አድማጮቻችንን በሙሉ እናመሰግናለን። ዜር